እንዴት መጸለይ ይችላልው? ከእግዚአብሔር ጋር እንዴት መነጋገር ይችላልው? መጸለይ ከእግዚአብሔር ጋር መነጋገር ነው። መጽሐፍ ቅዱስ ስለ ጸሎት የሚያስተምረን ነገር ይወቁ። አንድ ቀን ኢየሱስ በአንድ ስፍራ ይጸልይ ነበር። ጸሎቱንም እንደጨረሰ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማራቸው አንተም መጸለይን አስተምረን አለው። ሉቃስ 11:1 ያንኑ ጸሎት ጸልዩ። መጽሐፍ ቅዱስ ስለ ጸሎት የሚያስተምረው ነገር ውዳሴን፣ ምስጋናን፣ ኑዛዜን እና ልመናን ማቅረብን ያካትታል። እግዚአብሔርን ሁልጊዜ እባርከዋለሁ፣ ምስጋናውም ዘወትር ከአፌ አይለይም። ነፍሴ በእግዚአብሔር ተመካች፣ ትሑታንም ይህን ሰምተው ሐሴት ያደርጋሉ። ኑና ከእኔ ጋር እግዚአብሔርን አክብሩት፣ ስሙንም በአንድነት ከፍ ከፍ እናደርግ። መዝሙር 34 ከ1 እስከ 3 ስለዚህ ዘወትር የምስጋናን መሥዋዕት ይኸውም ለስሙ የሚመሰክሩ የከንፈሮችን ፍሬ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ዕብራውያን 13:15 እግዚአብሔርን ማመስገን መልካም ነው፣ ልዑል ሆይ ለስምህ መዘመር ጥሩ ነው። መዝሙር 92:1 መናዘዝ የሚያስፈልገን በኃጢአታችን ምክንያት ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። አንደኛ ዮሐንስ 1:9 እግዚአብሔር እንድትጠይቁት ስለሚጋብዛችሁ ጥያቄዎቻችሁን ለእሱ አቅርቡ። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ። ፊልጵስዩስ 4:6 መንፈሳዊና ሥጋዊ ፍላጎቶቻችንን እንዲያሟላልን እግዚአብሔርን የምንጠይቅባቸው ጥያቄዎች በማቴዎስ 6:9-13 በሚገኘው የጌታ ጸሎት ውስጥ ይገኛሉ። ጸሎት ከሕያው አምላክ ጋር ለመነጋገር የተሰጠው ልዩ መብትና ዕድል ነው። የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጩኸታቸው ክፍት ናቸው። መዝሙር 34:15 ስለዚህ የምትታመኑት ሁሉ በጭንቅ ጊዜ ወደ አንተ ይጸልይ። ኃይለኛ ጎርፍ አካባቢውን ቢያጥለቀልቅም እርሱ አጠገብ አይደርስም። መዝሙር 32:6 የት መጸለይ አለብኝ? በሃይማኖታዊ ሕንፃዎች ውስጥና በስብሰባዎች ውስጥ መጸለይ ጥሩ ነው። ይሁን እንጂ ኢየሱስ እንዲህ ብሏል፣ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። ዮሐንስ 4:24 ውጤታማ ጸሎት በአካል መገኘው ላይ የተመሠረተ አይደለም። ኢየሱስ እንዲህ ብሏል፣ ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኵራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ማቴዎስ 6:5-6 ውጤታማ የሆነ ጸሎት በሚጸልዩበት ቦታ ላይ አይመሰረትም፣ በልቦ ሁኔታ ላይ የተመሰረተ ነው። በአደባባይ ጸልዩ፣ በግል ጸልዩ። በጉልበቴ ተንበርክኬ መጸለይ አለብኝ? ኢየሱስ፣ ጳውሎስና ዳንኤል ጸልየዋል። የሉቃስ ወንጌል 22:41 የሐዋርያት ሥራ 20:36 እና ትንቢተ ዳንኤል 6:10 በጉልበታችሁ ተንበርክካችሁ ጸልዩ። ይሁን እንጂ በመጽሐፍ ቅዱስ ውስጥ ያሉ ሌሎች ሰዎች ቆመዋል፣ ወደ ሰማይ ተመልክተዋል፣ እጆቻቸውን ዘርግተዋል፣ ወደ መሬት ሰግደዋል፣ እንዲሁም ወደ ግድግዳ ተመልክተዋል። በጸሎት ወቅት የሰውነት አቀማመጥ ትርጉም የሚኖረው የልቡን ሁኔታ ሲገልጽ ብቻ ነው። እንዴት መጸለይ አለብኝ? ጸሎት እንዴት፣ ምን አይነት፣ እኩል ወይም ከዚያ በላይ የበለጠ አስፈላጊ ሊሆን ይችላል? መጽሐፍ ቅዱሳዊ ጸሎት ልባችንን ለእግዚአብሔር በግልጽ እና በታማኝነት ማፍሰስ ነው። እግዚአብሔር የሚጠይቁትን እንዲሰጡ የሚያስገድዱ ልዩ የሆኑ የቃላት ጥምረቶች፣ ሐረጎች ወይም አረፍተ ነገሮች የሉም። የመጽሐፍ ቅዱስ መመሪያዎችና ምሳሌዎች እንደሚከተሉት መጸለይን ያካትታሉ። በአመስጋኝ ልብ 1 ተሰሎንቄ 5:18 በአፍ ሳይሆን በልብ ኢሳይያስ 29:13 ትርጉም የማይሰጥ ድግምግሞች ሳይኖር ማቴዎስ 6:7 በግልጽ በቀጥታና በታማኝነት ሲሆን ኢሳይያስ 37:14-17 በታማኝነትና በጽናት ሲሆን ቆላሲያስ 4:2 ሉቃስ 11:5-10 18:1-8 ያለማቋረጥ ያለመሰናክል ሲሆን 1 ተሰሎንቄ 5:17 በታላቅ ትጋት ሲሆን ሮሜ 15:30 ከሌሎች አማኞች ጋር በአንድነት ሲሆን ማቴዎስ 18:19-20 1 ጢሞቴዎስ 2:8 በታላቅ እምነት ሲሆን ያዕቆብ 1 ከ6 እስከ 7 ዕብራውያን 11 6 በእግዚአብሔር ፈቃድ መሰረት ሲሆን ዮሐንስ 15 7 1 ዮሐንስ 5 ከ14 እስከ 15 በኢየሱስ ስም በእርሱ ፈቃድ እንደተወካዩ ሲሆን ዮሐንስ 14 13 15 16 ስለምን ልጸልይ? በጌታ ጸሎት ውስጥ ኢየሱስ ደቀ መዛሙርቱ ለዕለታዊ አካላዊና መንፈሳዊ ፍላጎቶቻቸው እንዲጸልዩ አስተምሯቸው ነበር። በዮሐንስ 17 ላይ ባለው ጸሎቱ ኢየሱስ ለራሱ ለደቀ መዛሙርቱና ለዓለም ጸልዩዋል። ኢየሱስ ከፈቃዱ ጋር የሚስማማና በእሱ ስም ለአብ የሚቀርብ ታማኝ ጸሎት መልስ እንደሚያገኝ ቃል ገብቷል። ዮሐንስ 15 7 16 16 23 አንደኛ ዮሐንስ 5 14 15 ምን መጸለይ እንዳለብዎ የሚያሳዩ ሌሎች መጽሐፍ ቅዱሳዊ መመሪያዎችና ምሳሌዎች የሚከተሉትን ያካትታሉ። ጥበብ ያዕቆብ 1 5 ሁለተኛ ዜና መዋዕል 1 7 እስከ 12 መንፈሳዊ ብልጽግና ቆላሲያስ 1 ከ9 እስከ 12 ለሚበድሉት ሰዎች ሉቃስ 6 28 መፈወስ ይቻላል። ያዕቆብ 5 ከ14 እስከ 15 ነገር ግን ለሁሉም አይደለም። ሁለተኛ ቆሮንቶስ 12 ከ7 እስከ 9 እርስ በእርሳችሁ ኤፌሶን 6 18 ያዕቆብ 5 16 ለመንግስቱ አንደኛ ጢሞቴዎስ 2 ከ1 እስከ 2 ለምግቡ ማቴዎስ 6 11 ማርቆስ 6 41 8 ከ6 እስከ 7 ክርስቶስ ለሚያስፈልጋቸው ሰዎች ሮሜ 10 1 ወንጌልን ለሚሰብኩ ሰራተኞች ማቴዎስ 9 ከ37 እስከ 38 የወንጌል በር እንዲከፈት ቆላሲያስ 4 ከ3 እስከ 4 እግዚአብሔር ጸሎቱን ይሰማል እንዲሁም መልስ ይሰጣል። ለጸሎት የተቀመጡትን የእግዚአብሔር መስፈርቶች አሟሉ እና እሱም ይመልስልዎታል። የእግዚአብሔር መልስ አዎ፣ የዘገየ አዎ ወይም አይሆንም ሊሆን ይችላል። ከምትጠይቁት ወይም ከምታስቡት እጅግ አስበልጦ ሊያደርግላችሁ ይችላል። ኤፌሶን 3 20 የእግዚአብሔር መልስ የዘገየው እርሱን ወይም ሌሎችን ለመልሱ ለማዘጋጀት ሊሆን ይችላል ወይም የመልሱ መጨረሻ አይሆንም ሊሆን ይችላል። በእሱ እምነት ያሳደሩ እና በመልሶቹ ሙሉ በሙሉ እየታመኑ ጸልዩ። የእርሱ ዓላማዎች አስፈላጊ ናቸው። ትለምናላችሁ ግን አትቀበሉም። ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና ያዕቆብ 4 3 ባል ሚስትህን በደግነት ያዛት። መጽሐፍ ቅዱስ እንደሚያስተምረው ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደዳት ሊወዳት ይገባል። ሊንከባከባት ሊረዳት እንዲሁም የህይወት ጸጋ እኩል ወራሽ እንደሆነች ሊያከብራት ይገባል። ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑና የህይወትንም በረከት አብሯችሁ ስለሚወርሱ አክብሯቸው። አንደኛ ጴጥሮስ 3 7 ሌሎችን ይቅር ይበሉ። ይቅር ባይነት ማጣት ጸሎቱን ያደናቅፋል። ሌሎችን ይቅር ማለታችሁ እግዚአብሔር ይቅር እንደሚላችሁ ያሳያል። ማርቆስ 11 25 ማቴዎስ 5 ከ23 እስከ 24 6 ከ12 እስከ 15 ጻድቅ ሁኑ። በእግዚአብሔር ፊት በመንፈሳዊ ንጹህ ሁኑ። ከዚያም ጸሎታችሁ ብዙ ነገር ሊያከናውን ይችላል። እግዚአብሔር የክፉዎችን መስዋዕት ይጸየፋል፣ የቅኖች ጸሎት ግን ደስ ያሰኘዋል። ምሳሌ 15 8 ነገር ግን አንድ ሰው ከሕጉ ዘወር ቢል ሕግን ላለመስማት ጆሮውን የሚደፍን ጸሎቱ እንኳን አጸያፊ ነው። ምሳሌ 28 9 እግዚአብሔር ይጠብቃችኋል፣ ያዘጋጃችኋል፣ እንዲሁም ፍጹም ያደርጋችኋል። እንቢታዎችና መዘግየቶች ለእርስዎ ጥቅም ሊሆኑ ይችላሉ። የምትጠይቁት ነገር እንደሚጎዳችሁ በማታውቁበት ጊዜ እግዚአብሔር ይጠብቃችኋል። እግዚአብሔር ራስዎን ከሚያውቁት በላይ ያውቃችኋል። አንዳንድ ጊዜ እግዚአብሔር አይሆንም ይላል፣ ምክንያቱም እሱ የወደፊት ሕይወታችሁን እና ለእናንተ የሚሻለውን ያውቃል። አንዳንድ ጊዜ መዘግየት የሚኖረው ለመልሱ እንድትዘጋጁ ጊዜ ሊሰጣችሁ ነው። አንዳንድ ጊዜ የእሱን ቢታዎችና መዘግየቶች እምነታችሁን ለማጠናከር ይመጣሉ። የእግዚአብሔርን መልሶች በእምነትና በምስጋና ተቀበሉ። እግዚአብሔር ምን እየሰራ እንደሆነ ያውቃል። ከእግዚአብሔር ጋር ይነጋገሩ። እየሰማ ነው። ጸልዩ። በማናቸውም ሁኔታ መስክኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና አንደኛ ተሰሎንቄ 5:18 እንዴት መጸለይ ይችላልሁ? 2026 በጆን ዲ ሞሪስ 3 የተጻፈ እና በአክትስ 18 የታተመ ነው። ይህንን ሙሉ መግለጫ ጨምሮ ይዘቱ ሳይለወጥ በነጻነት ማተም፣ መቅዳት፣ መለጠፍ፣ በኢሜይል መላክ ወይም መልእክት መላክ ይችላሉ። ያገልግሉት ክፍሉን ወይም የቤተ ክርስቲያኑን ስም ወይም አርማ በገጽ አንድ አናት ላይ ማከል እና የውቅያ መረጃዎችን በገጽ ሁለት ግርጌ አጠገብ ካለው ጠንካራ መስመር በላይ ማከል ይችላሉ። ፕሬየር 316 በመጽሐፍ ቅዱስ ላይ ብቻ የተመሰረተ ነው። የተፈጠረው ሰዎች እንዲጸልዩና ከእግዚአብሔር ጋር ባላቸው ግንኙነት እንዲያድጉ ለመርዳት ነው። ለአክትስ 18 ኢሜይል በhello@mail316.org መላክ ይችላሉ። ከተቻለ በእንግሊዘኛ። የትርጉም አገልግሎቶችን የሰጠው www.christianlingua.com ነው። እንዴት መጸለይ ይችላለሁ የሚለው ጽሑፍ በ48 ቋንቋዎች በነጻ www.prayer316.org ላይ ይገኛል። በእንግሊዘኛው ስርዓት ውስጥ ያሉት ጥቅሶች የተወሰዱት ከThe Lockman Foundation's New American Standard Bible 1995 ውስጥ ነው። በዚህ ትርጉም ውስጥ ያሉት የመጽሐፍ ቅዱስ ጥቅሶች የተወሰዱት ከሚከተለው ምንጭ ነው።